The Voice of America. VOA.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ግንቦት 9 2007 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። የዛሬ ተረኛው ማለት መደበኛው መስተዋት ፕሮግራም ባልደረባዬ ሄኖክ ሰማግዜር ለምርጫ 2007 ዘገባ ኢትዮጵያ ነው የሚገኘው። የዛሬ እሁድ ዝግጅታችን በምርጫው ዙሪያ ላይ ያተኩራል። የመስተዋት ቅንብር አይሆንም። ሳምንት እሁድ ለሚካሄደው ምርጫ ዛሬ በመላ ሀገሪቱ የድምፅ አሰጣጥ ልምምድ ወይም ሙከራ ሲካሄድ ውለዋል።
መራጮች እንዴት ድምፅ መስጠት እንደሚችሉ፣ ድምፃቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከ12ቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይም የጣት አሻራ ምልክት በማድረግ እንዲመርጡ
ዘጋቢዎቻችን ተዘዋውረው የተከታተሉትን ያካፍሉናል። የመራጮችን አስተያየቶችም አጠናቅረውልናል።
ኢህአዲግ አባልነት ደጋፊ ስለሆነ ኢህአዲግ አባልነታችንን ለማሳወቅ ኢህአዲግ ወጣት ሊግ ማለት መንግስታዊ የሆነ እንትን ነው። ስራ አጥ ለሆኑ ወጣቶች ስራ ለሌለው ስራ የሚያገኝበትን እድልና
ኢህአዲግ አምጥቻለሁ የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። ስቲል በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ሕዝብም የሚረዳው ይመስለኛል።
የመራጮች አስተያየት ዘጋቢዎች ካጠናቀሩት የቀነጫጭም ነው። ኢህአዴግ የእስካሁኑ የምርጫ ሂደት ወሳኝ ቅድመ ሁኔታዎችን አሟልቷል ሲል አስታውቋል። ዘገባ አለን። አረና በመቀሌ የጠራውን ህዝባዊ ስብሰባ የተመለከተና ኢህአዴግን ወክለው በመቀሌ ከሚወዳደሩት ዶክተር አዲስ አለም ባሌማ ጋር የተካሄደ ውይይትም ይኖረናል። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን የዓለም ዜናውን ከሶሎሞን አባተ።
The Voice of America.
ጤና ይስጥልኝ፣ እንደምን አመሻችሁ። የብሩንዲ ፕሬዚዳንት ፒየር ንኩሩንዚዛ ባለፈው ሳምንት የመፈንቅለ መንግስት ሙከራ ከተደረገባቸው ወዲህ ዛሬ ለመጀመሪያ ጊዜ ለህዝብ ታይተዋል። ፕሬዚደንቱ በቤተ መንግስታቸው ዛሬ ጋዜጣዊ መግለጫ ሲሰጡ ተሞክሮባቸው ስለከሸፈው መፈንቅለ መንግስትም ሆነ ለሶስተኛ የስልጣን ዘመን ለመወዳደር በማመልከታቸው ምክንያት ስለተቀሰቀሰባቸው ህዝባዊ ቁጣ አልተናገሩም። በጋዜጣዊ መግለጫው ላይ ንኩሩንዚዛ የተናገሩት የሶማሊያው የሽብር ቡድን አልሻባብ ቡሩንዲን ጨምሮ ለአፍሪካ ህብረት ጦር ኃይል ባዋጡ ሀገሮች ላይ የደቀነውን ስጋትና አደጋ ነው ሲተነትኑ የተሰሙት። ባለፈው ረቡዕ ጀነራል ጎድኤ ፍሮይድ ኒዮምባሬ ንኩሩንዚዛን ገልብጠው ስልጣን መያዛቸውን ያወጁ ጊዜ ፕሬዚደንቱ በከተማቸው ስለተፈጠረው ሁኔታ ለመምከር ታንዛኒያ ውስጥ ስብሰባ ላይ ነበሩ። ምንም እንኳም ፕሬዚደንቱ ወደ ዋና ከተማይቱ ቢመለሱና መንገዶቿ ዛሬ ጸጥ ብለው ውለዋል ቢባልም በመጪው ሳምንት ውስጥ ወደ አመጻቸው እንደሚመለሱ ተቃዋሚዎች እየዛቱ ነው። ፕሬዚደንት ንኩሩንዚዛ ለሶስተኛ ዘመን እወዳደራለሁ ካሉበት ካለፈው ወር መጀመሪያ አካባቢ አንስቶ በተነሱ ተቃውሞችና ግጭቶች 14 ሰው መገደሉና ከ200 በላይ ሰው መቁሰሉ ተዘግቧል። ግብፅ ውስጥ የዛሬ 4 ዓመት ተፈጽሟል ከተባለ የእስር ቤት መስበር ጋር ተያይዞ በተመሠረተባቸው ክስ በቀድሞው ፕሬዚደንት መሐመድ ሞርሲና በሌሎች 100 ሰዎች ላይ የሞት ፍርድ መተላለፉ በብርቱ ያሳሰባት መሆኗን ዩናይትድ ስቴትስ አስታወቀች። አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለሥልጣን ዛሬ በሰጡት መግለጫ ግብፅ ዓለም አቀፍ ግዴታዎቿንና የሕግ የበላይነትንም በሚጥስ ሁኔታ የምታካሂደውን የጅምላ ክስ የፍርድ ሂደትና ፍርድ ዩናይትድ ስቴትስ እንደምትቃወም በተከታታይ ስታሳስብ መቆየቷን ተናግረዋል። ዛሬ በተሰጠው ፍርድ ላይ የሀገሪቱ ጠቅላይ ሙፍቲ የፊታችን ግንቦት 25 ውሳኔ እንደሚሰጡበት ታውቋል። የቀድሞው ፕሬዚደንት በተጨማሪም የስለላ ክስም የተመሰረተባቸው ሲሆን ጠበቃቸው በዛሬው የሞት ፍርድ ላይ ይግባኝ እንደሚጠይቁ ተገልጿል። የፓርቲያቸው የሙስሊም ወንድማማችነት ደጋፊዎችን በሞርሲ ላይ የተላለፈውን ፍርድ በመቃወም አደባባይ ለመውጣት ጥሪ አስተላልፈዋል። እስር ቤቱን ለመስበርና እስረኞችን ለማስመለጥ ከሐማስና ከሂዝቦላ ጋር ተባብረዋል ባላቸው ሌሎች የሙስሊም ወንድማማችነት ከፍተኛ መሪዎች ላይ የካይሮው ችሎት ብይን ሰጥቷል። በሌላ ከግብፅ በደረሰን ዜና ባለፈው ዓመት ወታደሮችን ገድለዋል ተብለው የተከሰሱ ስድስት ሰዎችን ዛሬ በስቅላት መቅጣቷ ተዘግቧል። እነዚህ በካይሮ እስር ቤት ውስጥ ዛሬ የተሰቀሉት ሰዎች ከእስላማዊ መንግሥት ቡድን ጋር ግንኙነት ያለው ሲናይ ውስጥ የሚገኝ ታጣቂ ቡድን አባላት እንደነበሩ ተገልጿል። ሞሐመድ ሞርሲ የዛሬ ሁለት ዓመት አካባቢ ከፕሬዝደንታዊ ሥልጣናቸው በኃይል ከተወገዱ አንስቶ ቡድኑ በርካታ ጥቃቶችን እያደረሰ ብዙ ሕይወት እያጠፋ ነው ተብሎ ይከሰሳል። ዛሬ በስቅላት በተቀጡት ሰዎች ላይ የተካሄደው የፍርድ ሂደት ሙሉ በሙሉ ፍትሐዊነት የጎደለው ነው ሲል አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን አድራጎቱን አውግዟል። ወንጀሉ ተፈጽሟል በተባለበት ጊዜ ከተከሳሾቹ ሦስቱ ይገኙ የነበረው እስር ቤት ውስጥ እንደነበረ አምነስቲ ቀደም ሲል አስታውቆ የፍርዱ ተፈጻሚነት እንዲዘገይ ጠይቆ ነበር። የኢራቋ ራማዲ ከተማ ውስጥ ዛሬ የደረሱ የመኪና ላይ ፍንዳታዎች 10 ወታደሮችንና አንድ የፖሊስ አባል ገድለዋል። ራማዲ ላይ ቁጥጥሩን ለማስፋት እየተንቀሳቀሰ ያለው የሽብር ቡድን እስላማዊ መንግሥት እየተጠናቀቀ ባለው ሳምንት ውስጥ በዚች የክፍለ ሀገር ከተማ ላይ ባንዲራ መስቀሉ ተዘግቧል። ሁለት ፍንዳታዎች ደርሰው የጸጥታ ኃይሎቹን ከገደሉ በኋላ በአማጺው ቡድንና በወታደሮቹ መካከል ውጊያ ተቀስቅሷል። በአጎራባቿ ሶሪያ ውስጥ ደግሞ የመንግሥት ወታደሮች የአይሲስን ተዋጊዎች ከጥንታዊቷ ፓልሚራ ከተማ ማባረራቸው ታውቋል። በውጊያው ብዙ ሕይወት ጠፍቷል። ፓልሚራ ከተማ በመንግሥታቱ ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ ተመዝግቦ ጥበቃ የሚደረግለት ታሪካዊ ስፍራ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ማለዳ ከቻይናው ፕሬዚደንት ሺጂንፒንግ ጋር ተገናኝተው የኮሪያ ልሳነ ምድር ከኒውክሌር የጸዳ የሚሆንበትን ሁኔታ በመፍጠር ላይ ተወያይተዋል። በሰሜን ኮሪያ ላይ ጫና በማድረግ አስፈላጊነት ላይም የቻይናው ፕሬዚደንትና የአሜሪካው የውጭ ጉዳይ ሚኒስትር መስማማታቸውን አንድ የውጭ ጉዳይ መስሪያ ቤቱ ከፍተኛ ባለሥልጣን ተናግረዋል። ባለሥልጣናቱ በተጨማሪም በአየር ንብረት ለውጥ ከኢራን ጋር በተያያዘው የኒውክሌር መርሃ ግብር ድርድር፣ በዓለም ዙሪያ ስለሚሰጠው የልማት እርዳታና ስለ አፍጋኒስታንም ተወያይተዋል። ኬሪ ከደቡብ ኮሪያ አቻቸው ዩን ባንግ ዩን ሴን ጋር ለመወያየት ሶል ገብተዋል። አፍጋኒስታን ዋና ከተማ ካቡል ዓለም አቀፍ አይሮፕላን ጣቢያ አካባቢ የደረሰ የአጥፍቶ ጠፊ ፍንዳታ 3 ሰው ገደለ። ጥቃቱ የተጣለው የአውሮፓ ኅብረትን የፖሊስ ሥልጠና ተልእኮ አባላት በያዘ ቅፍለት ላይ እንደሆነ ታውቋል። ለዚህ አንድ እንግሊዛዊ የጸጥታ ሠራተኛና ሁለት መንገደኛ ሴቶችን ለገደለ ጥቃት ታሊባን ኃላፊነት ወስዷል። በፍንዳታው በአስሮች የሚቆጠሩ ሌሎች ሰዎችና 3 የአውሮፓ ኅብረቱ የፖሊስ ሥልጠና ቡድን አባላት ቆስለዋል። የሮማ ካቶሊካዊት ቤተ ክርስቲያን 4 ሴት ቅድሳትን ዛሬ ሰየመች። በቫቲካን ዛሬ የተካሄደውን የሲመተ ቅድስና ሥነ ሥርዓት የመሩት የቤተ ክርስቲያኑ ሊቀ ጳጳስ አቡነ ፍራንሲስ ሲሆኑ 2 ቅድሳት ፍልስጤማውያን መሆናቸው ታውቋል። ቅድስት ማርያም ባዋርዲና ቅድስት ማሪ አልፎንሳይን ጋታስ በ19ኛው መቶ ክፍለ ዘመን በፍልስጤም ግዛት ውስጥ ይኖሩ የነበሩ ነበሩ። በቅዱስ ጴጥሮስ አደባባይ በተከናወነው ሥነ ሥርዓት ላይ የፍልስጤም ፕሬዚደንት ማሐሙድ አባስም ተገኝተዋል። 2 ሌሎች ሴት ቅድሳት ፈረንሳዊትና ጣሊያናዊት ሲሆኑ ሁለቱም ሕይወታቸውን ያሳለፉት ለድሆች ትምህርት ማድረስ የሚያስችሉ ተቋማትን በመመስረት እንደሆነ ተገልጿል። ዜናው አበቃ።
ክቡራትና ክቡራን የምታደምጡት ከዋሽንግተን ዲሲ የሚተላለፈውን የእሁድ ግንቦት 9 ምሽት የአማርኛ ፕሮግራም ነው። ምርጫ ነክ ዘገባዎች። የኢህአዴግ የሥራ አስፈጻሚ ኮሚቴ ትናንት ቅዳሜ ባካሄደው ስብሰባ የእስካሁኑ የምርጫ ሂደት ወሳኝ የምርጫ ቅድመ ሁኔታዎችን አሟልቷል ብሏል። ሂደቱ ፍትሐዊና ዲሞክራሲያዊ እንዲሁም ሰላማዊ መሆኑን የገለጠው ኢህአዴግ በቀረው ጊዜም ተጠናክሮ እንደሚቀጥል አስታውቋል። በሌላ የምርጫ ዜናም ግንቦት 16 ስለሚካሄደው ምርጫ የድምፅ አሰጣጥ ሂደት ገለጻ ተደርጓል። እስክንድር ፍሬው ዝርዝሩ ልኳል።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ ትናንት ያካሄደው ስብሰባ መደበኛ መሆኑ ተገልጿል። ሊካሄድ አንድ ሳምንት የቀረው የኢትዮጵያ አጠቃላይ ምርጫ ግን ከዋነኛ ትኩረቶቹ አንዱ እንደነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው የድርጅቱ መግለጫ አመልክቷል። እናም በግንባሩ ሊቀመንበር በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው ስብሰባ የስካሁኑን የምርጫ ሂደት ገምግሟል። ኢህአዴግና የሚመራው መንግስት ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊና የህዝቡን አመኔታ ያገኘ እንዲሆን ስትራቴጂ ነድፈው እንደነበር በመግለጫው ተጠቁሟል። የዚህ ስትራቴጂ የስካሁን አፈጻጸምም ስኬታማ መሆኑን የሥራ አስፈጻሚ ኮሚቴው መግለጫ አመልክቷል። ህዝቡ በነቂስ በመውጣት ለመራጭነት ተመዝግቧል፣ የምርጫ ታዛቢ ወኪሎቹንም በዲሞክራሲያዊ መንገድ መርጧል ያለው ኢህአዴግ ይህ ሂደት ከፍተኛ ተሳትፎ የታየበት መሆኑን አስረድቷል። ወሳኝ የምርጫ ቅድመ ሁኔታዎችንም አሟልቷል ብሏል። በምርጫው ለሚሳተፉ ፓርቲዎች ምቹ የፖለቲካ ምህዳር ከመፍጠር አንጻር የተሰሩ ሥራዎችም ስኬታማ መሆናቸውን ነው የገመገመው። ሌሎች ነጥቦችንም በማሳያነት ጠቅሷል። የስካሁኑ የምርጫ ሂደት በአጠቃላይ ፍትሃዊ፣ ዲሞክራሲያዊና ሰላማዊ በሆነ ሁኔታ የተካሄደ መሆኑንም ጠቁሟል። በቀሪው ጊዜም ተጠናክሮ እንደሚቀጥል አስታውቋል። የምርጫውን ፍትሃዊነት፣ ዲሞክራሲያዊነትና ሰላማዊነት ለማወክ የሚደረገውን ማንኛውንም ሙከራ ለማክሸፍ መንግስት ዝግጁ ነው ሲልም ኢህአዴግ በመግለጫው አመልክቷል። የምርጫው ሂደት ይታወካል በሚል የሚነሳው ውዥንብርም ተጨባጭነት የለውም ብሏል የኢህአዴግ ስራ አስፈጻሚ ኮሚቴ። በተያያዘ የምርጫ ዜና ካርድ ለወሰዱ መራጮች ዛሬ የድምፅ አሰጣጥ ሂደት ገለጻ ተደርጓል። በብሔራዊ ምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት በአዲስ አበባና በመላው ሀገሪቱ በሚገኙ ወረዳዎችና የምርጫ ጣቢያዎች የተካሄደው ገለጻ መራጮችን ልክ የዛሬ ሳምንት ለሚካሄደው የድምፅ አሰጣጥ የሚያዘጋጅ መሆኑ ተገልጿል። በቂርቆስ ክፍለ ከተማ የወረዳ 3 ምርጫ አስተባባሪ አቶ አየለ ቢረጋ ይህንኑን የሚያብራሩት
በዛሬው ቀን ምርጫውን በተመለከተ ሳምንት የሚደረገውን ምርጫ በተመለከተ መራጮች እንዴት ድምጽ መስጠት እንደሚችሉ ድምጻቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከ12ቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይንም የጣት አሻራ ምልክት በማድረግ እንዲመርጡ ማብራሪያ በሰፊው ተሰጥቷል። ድምጻቸው እንዳይበላሽ የተበላሸ ወረቀት ቢሆን እንኳን ድምጽ ሰጥተው ወደ ኮሮጆ ከመግባቱ በፊት ችግር ካለበት ድምጼ ወረቀት የተበላሽቶብኛል ብለው ካመጡ ሌላ እንደሚሰጣቸው ተገልጿቸዋል። ወዲያውኑ ተካላቸዋል።
የዛሬ ሳምንት እሁድ የሚደረገውን እንዲህ ነው የምታደርጉት፣ እሁድ በጥንቃቄ አድርጉት የሚል ስራ ይሰራል።
ልክ የምርጫው ስነ ስርዓት ከመደረጉ የወጣ ፕሮግራም አለ። በዛሬው ቀን በግንቦት 16 ለሚደረገው ምርጫ ህዝቡ ድምጽ የሚሰጥበት ሁኔታ ምርጫ ቦርዱ ብቻ ድምጽ መስጫ ወረቀቱን ምስል በሚመስለው ወረቀት ላይ እንዴት አድርጎ ድምጽ መስጠት እንዳለበት ይገልጻል ማለት ነው። ያንን ማድረግ ነው። በወቅቱ ህዝቡ የድምጹን መስጠት እንዴት እንዳለበት፣ በስንት ሰዓት ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከ12 ሰዓት ጀምሮ ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከዛ በፊት የህዝብ ታዛቢዎችና የምርጫ አስፈጻሚ ገብተው አስፈላጊው ነገር እንደሚደረግ ቅድመ ሁኔታዎችን እንደሚያመቻቹ ተነጋግረናል። ይህንን ነው እንግዲህ ይህንን ከገለጽንላቸው በኋላ በእለቱ የተጓደሉ የምርጫ አስፈጻሚዎችም በዛሬ ማን የምርጫ የህዝብ ታዛቢዎች የተጓደሉ 12 የህዝብ ታዛቢ ነበሩ። ለየምርጫ ጣቢያው እንደሱ ምርጫ ህዝቡ አድርጓል።
በሰበብ ምክንያት የተጓደሉ ናቸው።
በተለያየ ምክንያት ከስራ እዚህ ተመርጠው አሁን ካገለገሉ በኋላ ከዛ ወደዚህ በተለያየ ምክንያት ለመስራፍ ያልቻሉ ሰዎችን በእነሱ ምትክ በወቅቱም ደግሞ በፊት ከተመረጡ ያልመጡ ሰዎችን በየጣቢያው ላይ እነሱን ለይተን 5-5 በማድረግ እንዲሟሉ ለማድረግ ጥረት ተደርጓል። ምርጫ ህዝቡ አከናውኗል። ይህን አድርገን ነው የተለያየ።
አምስተኛው የኢትዮጵያ አጠቃላይ ምርጫ የድምፅ መስጫ ቀን ልክ የዛሬ ሳምንት ሲሆን ቅስቀሳ የሚያበቃው ደግሞ ከአምስት ቀናት በኋላ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በትግራይ ክልል በተለይ ደግሞ በመቀሌ የምርጫ ክልል ዛሬ ህዝቡ በየቀበሌው ስለ ድምፅ አሰጣጥ መመሪያ ሲሰጠው መዋሉን ዘጋቢያችን ግርማይ ገብሩ ይነግረናል። ግርማይ ወደ ተለያዩ ቀበሌዎች በመዘዋወር የምርጫ አስፈጻሚዎችንና ድምፅ ለመስጠት የተመዘገቡትን ነዋሪዎች አነጋግሯል።
የኢትዮጵያ ምርጫ ቦርድ ባወጣው መመሪያ መሰረት ዛሬ እሁድ ግንቦት 9 መራጮች በየቀበሌያቸው በመገኘት ስለ ምርጫው ድምጽ አሰጣጥ ትምህርት ያገኛሉ። በዚሁ መሰረት ዛሬ በመቀለ ከተማ ወደ ተለያዩ ቀበሌዎች በመዘዋወር እየተሰጠ ያለው የድምጽ አሰጣጥ ትምህርት እየተከታተልኩ ነው ያለሁት። በአንድ ቀበሌ ተገኝቻለሁኝ። ስለዛ የምርጫ አስፈጻሚዎችን ልጠይቅ።
አስፈርተ ተወከልተ ዚያታው ዝንሄው ዮም ክልል ምክር ቤት ልቀሩ ዮም ዚያ
በመቀለ ከተማ ውስጥ ቀደማይ ወያነ ክፍለ ከተማ ዘስላሰ ቀበሌ ውስጥ ነው ያለነውና መራጮች በምርጫ አስፈጻሚዎች ዛሬ እንዴት መምረጥ እንዳለባቸው ስለ ድምጽ አሰጣጡ ነው ትምርት እየወሰዱ ያሉት። እስኪ አሁን ይንገሩኝ፣ እንዴት ነው ትምርቱ? ቀላል ነው ወይ? ግልጽ ነው ወይ? ትምርቱ እንዴት ነው እየተሰጠ ያለው?
አሁን ትምርቱ ለክልል 10 ሰዎች ለእጭነት እንደቀረቡ ከ10ሩ 4 የምንመርጥ መሆኑን እሱን በግልጽ ተመረናል። አንድ ደግሞ ለፌደራል ያለ አዲስ አበባ ሚሄድ ከነሱ ደግሞ 4 አሉ። ከ4ቱ አንድ እንደምንመርጥ ተመረናል።
ምልክቱስ ግልጽ ነው? በግልጽ ይታያል?
ምልክቱም ንብ አለ። ንብ የህወሓት ነው የሚለው። የመድረክ አርማ ደግሞ እጅ አለ። የኢአድን ነው የሚለው ማጭድ አለ። ኢዴፓ ደግሞ አበባ። የምንመርጠው ደግሞ እንዴት አድርጎ እንደሚታጠፍ፣ እንዴት አድርጎ እንደሚገባ፣ ካርድ ይዛችሁ እንደምትመጡ ብለውናል። የጠፋ ካለ ደግሞ ቁጥሩን አመልክታችሁ ትቆዩና ቁጥሩን ተፈልጎ ከማህደሩ እንደምንሰጡን ወረቀት ነው የሚሰጠው። የካርድ የለም አልቀዋል። ካርዱ ስለጠፋ ደግሞ ወረቀትን የመምረጫ ወረቀት እንደምንሰጥ ነግረውናል።
ማዕዛ ንስሩ እባላለሁ። የቀዳማይ ወያነ ጣቢያ ዘስላሰ ነቁጣ መረጣ ሆሳና ይባላል ያለንበት። አዎ፣
የሆሳና የድምጽ መስጫ።
ሆሳና የድምጽ መስጫ ነው። አሁን
አስመራጭ ነው?
አስመራጭ ነው፣ ያው አስፈጻሚ።
አዎ። እንዴት ነው ሰው በግልጽ እየተረዳው ነው? ጥያቄዎችን ያነሳል?
ጥያቄው ያነሳል። መጀመሪያ አስተምሮ ሲሰጥ አፈላላይ በሌለበት ለሁሉም ያሉት ምልክቶች ይነገራል። ልዩነት በሌለበት በሁሉ ምልክቱን ይዘረዘራል። ከነስሙና ከነ ምልክታቸው ልዩነት በሌለው ለህዝቡ ይፋ እያደረግን ውለናል።
ያልገባው ጥያቄ ያነሳል፣ በግልጽ
ሌላ ቀርቶ ወረቀቱ እንዴት አጥፈዋለሁ የሚልም ያቀርባል። አንድ ሰጥቼ ለሁሉም ያው አይደለም ወይ የሚል አለ። አይደለም፣ 4 ካለ 4 መምረጥ፣ 1 ካለ 1 ይመረጣል።
ስለዚህ ዛሬ እስከ 12 ሰዓት ነው የምትጠብቁት እዚህ በህጉ መሰረት?
አዎ፣ እስከ 12 ሰዓት የመጣ ሰው እየተረዳ ይሄዳል። የጠፋውም እየጠየቀ ሁሉም ነገር እየተደረገለት ይሄዳል። አሁን ስንት ወረቀት ነው የሚሰጠንም ይላል። ሁለቱም አንዱ 1 ይመረጥበታል፣ አንዱ 4 ይመረጥበታል። ምስጢር ቦታ ሄዶ ራሱ ነው የሚመርጠው።
በጣም ነው የማመሰግናችሁ። አሁን ደግሞ በሰሜን ክፍለ ከተማ ደደቢት ቀበሌ ቀጠና 5 የምርጫ መስጫ ውስጥ ነው ያለሁት። ምርጫ አስፈጻሚዎች አሉ። ሰዎች እየመጡ ትምህርቱን እየወሰዱ እየሄዱ ነው። የምርጫ አስፈጻሚ ነዎት?
አስተባባሪ ነኝ። ግርማ ያላርጋ ይባላለሁ።
አቶ ግርማ፣ እንዴት ነው ሂደቱ? እንዴት እየሄደ ነው?
እኛ ዛሬ በአገር አቀፍ በወጣ ፕሮግራም መሰረት ከጠዋት ጀምሮ ህዝቡ ተቀስቅሶ መጥቶ ለምርጫው ጊዜ የሚያገለግለው ትምህርት እንዲቀስም ምን ማድረግ እንዳለበት፣ ምን ይዞ መቅረብ እንዳለበት፣ ምን ይዞ መምጣት እንደሌለበት ግልጽ ለማድረግ ለማስተማር ነው ህዝቡን የቀሰቀስ ነው። መጀመሪያ ይዞ መቅረብ ያለበት ካርድና መታወቂያውን ይዞ መቅረብ አለበት። በዚያው መሰረት የምርጫ ወረቀት ይሰጠዋል። የሚሰጡ የምርጫ ወረቀቶች 2 ናቸው። አንድ ሰማያዊ ቀለም ያለው የምርጫ ወረቀት ለተወካዮች ምክር ቤት የሚያገለግል ሲሆን አረንጓዴ ቀለም ያለው የምርጫ ወረቀት ደግሞ ለክልል ምክር ቤት ነው ለተወካዮች ምክር ቤት አራት ፓርቲዎች አንዳንድ እጩ አቅርበዋል። ለክልል ምክር ቤት ሶስት ፓርቲዎች የህወሓት ኢህአዴግ አራት እጩ አባላት፣ የአረና መድረክ አራት እጩዎች፣ የኢዴፓ ሁለት እጩዎች ቀርበዋል። የኤክስ ምልክት መጻፍ የሚችል ሰው በስክሪፕቶ የኤክስ ምልክት በተገቢ ቦታ ላይ ምልክት ማድረግ እንዳለበት፣ መጻፍ የማይችል ደግሞ የቀለም ፓድ ይቀርብለትና አመልካች ጣቱን አውጥቶ ቀለም በመንከር ተገቢ ቦታ ላይ የጣት አሻራ ምልክት ይሰጣል። ይሄ እንግዲህ የሚታወቁ ምልክቶች እነዚህ ናቸው። ሶስተኛው ግን በእድሜ ምክንያት፣ በእርጅና ምክንያት ማስተዋል የማይችሉ ምልክቶችን መለየት የማይችሉ አይነ ስውሮችን ደግሞ የራሳቸው የሆነ አጋዥ ይዘው መምጣት ይችላሉ። ይህ የሚመጣው አጋዥ 18 እና ከ18 በላይ መሆን አለበት። ምናልባት ህጉ ፈቅዶለት የጦር መሳሪያ መታጠቅ የሚችል ሰው እንኳን ቢመጣ ያንን ለሚመለከተው የጸጥታ ክፍል ማስረከብ እንዳለበት ነው።
ሌላ ደግሞ ከአንዳንድ ሰዎች የሰማሁት ምንድን ነው፣ ካርድ የለንም የሚሉ አሉ። ዛሬ ካርድ መውሰድ ይችላሉ? ይፈቀዳል?
ዛሬ አይፈቀድም። ካርድ ማንኛውም ሰው ወስደዋል። ሊጠፋበት ግን ይችላል። የጠፋበት ሰው የሚተካበት የራሱ የሆነ መንገድ አለው። ዛሬ መጥቶ ልውሰድ ካለ ግን አይችልም።
ግርማይ ገብሩን እናመሰግናለን። ወደ ኋላ ላይ ደግሞ ከዶክተር አዲስ አለም ባሌማ ጋር ያደረገውን ውይይት እናቀርባለን። ሄኖክ ሰማእግዜርም ለዘገባዎችን ለማጠናቀር እየተዘዋወረ ካለበት ልናገኘው እየሞከር ነው ነው ንጉሱ አግኝቸዋለሁ እያለ ነው። ሄኖክ አለ? ሄኖክ መስመር ላይ ነህ?
አለሁ። ቆንጆት እንደምን አመሻችሁ? ትሰሙኛላችሁ?
አሁን ሰማለን። እንደምን አለ? ድምጽህ ወፈር ብሏል። ጉንፋን ነው?
ጉንፋን ቢጤ ይዞኛል። አዎ።
እሺ፣ የት ነው ያለኸው ሄኖክ? በቅድሚያ
አሁን የምገኘው ወልቂጤ ከተማ ነው። ቆንጆት፣ ያው እየተዘዋወርን የምርጫ ዘገባዎችን እያከናወንን እንገኛለን። ዛሬ ወልቂጤ ከተማ ነው ያለሁት።
ቀደም ሲል እስክንድርና ግርማይ ያው በመላ ሀገሪቱ የድምፅ አሰጣጥ መመሪያ ሲሰጥ መዋሉን ዘግበውልናል። ያንን ለመከታተል ችለሃል? አሁን ባለህበት
እንግዲህ ወልቂጤ ማምሻውን የገባሁት ወደ ደቡብና ኦሮሚያ ክልሎች በማደርገው ጉዞ በዛሬው ዕለት በመላ ሀገሪቱ እንግዲህ አስቀድማችሁ ከዘገባው እንደሰማችሁት የድምፅ መስጫ ጣቢያዎች የድምፅ አሰጣጥ ሂደት ተሞክሯል። ያ ማለት እንግዲህ በቅድሚያ የድምፅ ሰጪ ዜጎች በቂ ማብራሪያ እንዲያገኙ በማሰብ የተከናወነ ነው። እንዲያው ጠቅላላ መረጃ ለመስጠት ያህል በመላ ሀገሪቱ ወደ ከ36.8 ሚሊዮን በላይ መራጮች በ45,795 የድምፅ መስጫ ጣቢያዎች ይገኛሉ ተብሎ ይጠበቃል። ቆንጂት፣ እንግዲህ ከዚህ ልትረዱ እንደምትችሉት ይህንን ሁሉ ማስተባበር በጣም ፈታኝ ነው የሚሆነው። በቅድሚያ የድምፅ መስጫ ጣቢያዎች የምርጫ ማስኬጃ ቁሳቁሶች፣ አገልግሎቶች መድረሳቸው መረጋገጥ አለበት። ይህ እንግዲህ የኢትዮጵያ ምርጫ ቦርድ ራሱ ባወጣው የጊዜ ሰሌዳ መሰረት ከሁለት ሳምንታት በፊት በድምፅ መስጫ ጣቢያዎቹ እንዲገኙ አስቀምጧል። እንግዲህ በዚህ መሰረት እነኚህ መሰረታዊ የሆኑ ቁሳቁሶችና አገልግሎቶች በስፍራው መገኘታቸውን እና ደግሞ መራጩ ሕዝብ በቂ መረጃ ሊያገኝ የሚችልበትን መንገድ ለማመቻቸት በማሰብ ነው እንግዲህ የዛሬው የድምፅ አሰጣጥ ሂደት ሙከራ የተከናወነው። ቆንጅት፣
ለምርጫ አስፈላጊ የሆኑ ቁሳቁሶች አቅርቦትን በተመለከተ መድረሳቸውን በተመለከተ የተፈጠረ እክል አለ? ምን የተረዳኸው ነገር አለ?
እንግዲህ ከአዲስ አበባ ነበር ዘገባዎችን የምናስተባብረው። እንደሚታወቀው አዲስ አበባ እዚያው ቅርብ መሀል ሀገር ስለሆነ በአዲስ አበባ መድረሳቸው አያጠራጥርም። ግን ሩቅ ወደ ሆኑ አካባቢዎች፣ የገጠር አካባቢዎች የሚሄዱ የምርጫ ማስኬጃ ቁሳቁሶች በዚህ ባሳለፍነው ሳምንት የኢትዮጵያ ምርጫ ቦርድ ዋና ኃላፊ ፕሮፌሰር መርጋ ፈቃና ለውጭ ጋዜጠኞች በሰጡት መግለጫ በሀገሪቱ መሰረተ ልማት በመስፋፋቱ በፍጥነት በመንገዶች ወደ ተለያዩ አካባቢዎች ለመድረስ በመቻሉ ሁኔታው መቀላጠፉን ገልጸዋል። ሆኖም ግን ይሄ በድምጽ መስጫ ጣቢያዎቹ እንደዚሁም በድምጽ አሰጣጥ ሂደቱ እንዲያስተባብሩ በኢትዮጵያ ምርጫ ቦርድ የተወከሉ ወይም የተመረጡ ሰዎች ይህንን ለምርጫ ቦርድ የማቅረብ ኃላፊነት አለባቸው ማለት ነው። ቆንጅት
ሄኖክ፣ እንግዲህ ምን ያህል ጊዜ ትቆያለህ እዛ? ቀጣዩ የምንጠብቀው ዘገባስ ምን ይሆናል ካንተ?
መልካም። እንግዲህ አንድ የተወሰኑ ተጨማሪ መረጃዎች ላክልና የወደፊት ዘገባችንን እገልጻለሁ። እንግዲህ ከጧቱ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት የድምጽ አሰጣጥ ሂደቱ ልክ የዛሬ ሳምንት በመላው ኢትዮጵያ የሚከናወን ይሆናል። እሁድ እንግዲህ መራጮች የድምጽ መስጫ ካርዳቸውን ከላይ ከዘገባው እንደሰማችሁት የድምጽ መስጫ ካርድ መያዝ በጣም አስፈላጊ ነው፣ ወሳኝ ነው። በዚህ አምስተኛው ሀገር አቀፍ ምርጫ እንግዲህ 58 ፓርቲዎች ናቸው 547 መቀመጫዎች ያሉትን የህዝብ ተወካዮች ምክር ቤት ለመቆጣጠር የሚፋለሙት። ገዢው ፓርቲ ኢህአዴግ በተለይ ከመድረክ ከሰማያዊ ፓርቲና ከኢዴፓ ፉክክር ይገጥመዋል። ያው እንግዲህ የኢትዮጵያ ምርጫ ቦርድ ይህንን ሂደት ነጻና ፍትሐዊ የህዝቡን ድምፅ ባልጠበቀ መልኩ እንዲያከናውን ህገ መንግስታዊ ኃላፊነት ተጥሎበታል። ቦርዱ ይህንን ኃላፊነት እንደሚወጣ በተደጋጋሚ በዛሬው ዕለት ሲገልጽ ቆይቷል። ተቃዋሚዎች ግን ኢህአዴግ ከጦር ሰራዊቱ ሌላ ያለው መሳሪያ ምርጫ ቦርድ ነው ሲሉ የተቋሙን ገለልተኝነት ያፋጥናሉ። እንግዲህ የእኛን ዘገባዎች በተመለከተ ቆንጂት፣ እንደ ቡድን ነው እየሰራን ያለ ነው። በተለያዩ አካባቢዎች የምገኘው የአሜሪካ ድምፅ ዘጋቢዎች፣ እኔ የምጓዘው በደቡብ ክልልና በኦሮሚያ አካባቢዎች ነው። በእነዚህ ክልሎች የበረታ ፉክክር ይካሄዳል በሚል ነው የሚጠበቀው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአረካ ወላይታ ዞን ውስጥ ነው ይወዳደራሉ። ቪኦኤ በስፍራው ይገኛል። የመድረኩ ፕሮፌሰር በየነ ጴጥሮስ በሀዲያ ዞን ሾኖ ውስጥ ይወዳደራሉ። ቪኦኤ ከስፍራው ዘገባዎችን ያቀርባል። ሌሎቹ ባልደረቦቻችን ግርማ ገብሩ ከትግራይ ከመቀሌና ከተለያዩ አካባቢዎች ከአድዋ ዘገባ ያቀርባል። እስክንድር ፍሬውና መለስካቸው አመሃም ወደ ተለያዩ አካባቢዎች እየተዘዋወሩ አዲስ አበባን በስፋት ጨምሮ ዘገባዎች እናቀርባለን። ቆንጅት፣
መልካም። እንግዲህ እናመሰግናለን በጣም ሄኖክ። ሌሎቹንም ዘጋቢዎቻችንን እናመሰግናለን። ደህና ደር ሄኖክ።
ደህና ደሩ ቆንጅት።
ምርጫ ነክ ዝግጅታችን ይቀጥላል። ግርማይ ገብሩ በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌ ምርጫ ክልል የሚወዳደሩትን ዶክተር አዲስ አለም ባሌማን አነጋግሯል። ግርማይ በተጨማሪም አረና በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ ተከታትሎ የአረና የህዝብ ግንኙነት ኃላፊ የሆኑትን አቶ አምዶም ገብረስላሴን በማነጋገር ዘግቧል። ወደ ግርማይ።
ዘንድሮም የኢህአዴግ የምርጫ መሪ ቃል መጪው ዘመን አሁንም ከኢህአዴግ ጋር ብሩህ ነው ይላል። ብዙዎች ሲያነሱት ይህን ጥያቄ አሁንም የምትለዋን ቃል ይጠቅሳሉና ስለዚህ እስኪ ንገሩኝ።
እንደሚታወቀው ባለፉት 12 እና 13 ዓመታት በሁለት አሃዝ በሁለት ድጅት ያደግንበት ሁኔታ ነው ያለው። ኢትዮጵያ በጣም በፈጣን ሁኔታ ከሚያድጉት አገሮች መሀል እንደሆነ እኛ ብቻ ሳንሆን ዓለም የመሰከረው ነው። ስለ ኢትዮጵያ እድገት፣ ስለ ኢትዮጵያ ኢንቨስትመንት፣ ስለ ኢትዮጵያ የኢንዱስትሪ ግንባታ ብዙ ሚዲያዎች በአሁን ጊዜ የሚዘግቡት ነገር ሆኗል። ይሄ ነገር ባለፉት 5 ዓመታት ሆን ብለን እዛ ላይ ተረባርበን የሰራነው ነገር አለ። ትልቅ ውጤት እየተገኘ ነው። እንግዲህ ለሚቀጥለው 5 ዓመት ደግሞ የእድገትና የለውጥ ሁለተኛው እቅድ አዘጋጅተናል። በዚህ እቅድ መሰረት የሚቀጥለው 5 ዓመት በጥሩ ሁኔታ ከተረባረም ይቺ ሀገር መካከለኛ ገቢ ክበብ ለመግባት የምትቀራረብበት ሁኔታ እንፈጥራለን ነው። እንግዲህ ከገባን ጥሩ፣ ካልሆነ ደግሞ እንግዲህ ከድህነት እየተላቀቀ የሚወጣበት ሁኔታ እንፈጥራለን ነው። ለዚህ ነው አሁንም ብሩህ ነው የሚለው። የተጨበጠ እቅድ፣ የሚታይ እቅድ፣ በኋላ ደግሞ የሚሰፈር የሚለካ እቅድ ይዘን ነው እየተወዳደርን ያለ ነው።
ዶክተር አዲስ አለም ባሌማ እንግዲህ በመቀለ የምርጫ ክልል ነው የሚወዳደሩትና ለመሆኑ የመቀለ ሕዝብ ችግሮች ምንድን ናቸው? ኢህአዴግ እነኝን ችግሮችን ለመቅረፍ ነን እየተወዳደርን ያለ ነው የሚልበት ምክንያት ምንድን ነው?
እንግዲህ የመቀለ ሕዝብ ከሌላው የኢትዮጵያ ሕዝብ የተለየ ችግር የለውም። ተመሳሳይ ችግር ነው። ከድህነት መውጣት ኢኮኖሚው ማደግ አለበት በፍጥነት ደግሞ ማደግ አለበት ማለትም ቢሆን በተመሳሳይ መንገድ በኢኮኖሚው እንዲያርግ እናረጋለን ነው እንግዲህ እሱ ብቻ አይደለም የተለያዩ ችግሮች አሉ ኦፍ ኮርስ የውሃ ችግር ብዙ ጊዜ የሚፈታተናት ነው ማለት በአሁኑ ጊዜ ማስተንፈሻ የሚሆኑ ፕሮጀክቶች እየሰራን ነው ግን ትልቁ ደግሞ የግባ ፕሮጀክት ኦልሬዲ መንግስት ተቀብሎ ፕሮጀክት ቀርጾ ለኤግዚም ባንክ የቻይና ኤግዚም ባንክ ለብድር አቅርቦታል በቅርቡ ይፈቀዳል የሚል እምነት አለን በዛ መሰረት ትልቁ መፍትሄ ይጀምራል እንግዲህ ግድም መገንባት 2 እና 3 አመት ይጠይቃል ግን ያ ለ2 እና 3 አመት ደግሞ የሚሰሩ ስራዎች አሉ ለምሳሌ ገረብ ሰገን አከባቢ ለአከባቢው ልማት የተዘጋጀ ግድብ ግማሽ ደግሞ ወደ መቀሌ ማስተንፈሻ የሚሆንበት እየሰራን ነው ሌሎችም ደግሞ በተለያዩ የጉድጓድ ውሃዎች እየሰራን ነው እነዚህ ማቆያዎች ናቸው ግን በመሰረቱ መቀሌ የኢንዱስትሪ ማዕከል የሆነ ነው ያው ሁላችንም የጨርቃ ጨርቅ ኢንዱስትሪዎች ወደዚህ እየመጡ ነው የብረታ ብረት ኢንዱስትሪዎች እየመጡ ነው እነዚህ ደግሞ ከሰው በላይ ውሃ ይፈልጋሉ ስለዚህ ትልቁ መፍትሄ ያው የግባ ግድብ ነው እሱ ደግሞ ፌደራል መንግስት ተቀብሎት በዛ ትራክ ነው እየሄደ ያለው ሌላው ሌሎች የመልካም አስተዳደር ጉድለቶች አሉ እነዚህ ከዚህ ጋር እየተመካከር የምንፈታቸው ነገሮች ይሆናሉ በአንድ በኩል ግልጸኝነትን በሌላ በኩል ደግሞ ተጠያቂነትን በማጠናከር የምንሄድባቸው ነገሮች ይሆናሉ ኢኮኖሚክ ስፔሱ ሲሰፋ የፖለቲካል ስፔሱም ይሰፋል ለሁሉም የሚሆን ለዲሞክራሲው መጠናከር ሁኔታ ይፈጠራልና እነዚህ ሁሉ ነገሮች ለመስራት እድሉ አለ የማይቀበጡ የማይዳሰሱ አይደሉም በቅርብ ያሉ ነገሮች ስለሆኑ ውሃት ያደግ እነዚህ ማስቀጠል አለበት ይችላልም ይገባልም የሚል መስላለን ነው
ተቃዋሚዎች እንደሚሉት ህወሓት ኢህአዴግ የህዝቡን ችግር መፍታት አይችልም በተለይ ከውሃ ጋር በተያዘ እዚሁ የመቀለን የውሃ ችግር መፍታት አቅቶታል የሚል ነው አጽንኦት ሰጥተው የሚናገሩትና ኢህአዴግ በአሁን ሰዓት ምን ያህል ቁርጠኛ የሆነ እርምጃ እየወሰደ ነው
እንግዲህ እነዚህ ሰዎች ችግር መፍታት አቅቶታል ለማለት ይሄ መፍትሄ አለ ማለትም እንኳን የሚችሉ ሰዎች አይመስልኝም ግን ቀደም እንዳልኩት ህወሓት ኢህአዴግ መቀለ የኢንዱስትሪ ማዕከል የሆነ ነው የጨርቃጨርቅ ፋብሪካዎች ማዕከል የሆነ ነው አሁን የምናያቸው ፕሮጀክቶች በጣም ሰፋፊ ናቸው ማጋርመት ብቻ ሳይሆን አሁን የምናየው የዚህ የህንድ ኢንቨስትመንቱ ትልቅ የቴክስታይልስ እና የጋርመንት ፋብሪካ ነው ዲፒኤል የባንግላዴሹ ከፍተኛ ኢንቨስትመንት ነው የብረታ ብረት ኢንዱስትሪም አለ የኢንጂነሪንግ ኢንዱስትሪም አለ የሞተር ፍብረካ ኢንዱስትሪም አለ ኦሬዲ ግንባታው እያለቀ ነው እንደዚህ የመሰሉ በብዛት እየመጡ ናቸው ፋብሪካዎች እንግዲህ እንደሚታወቀው እንደ በግ ወደ አንድ የሚሰባሰቡ ፍጥረቶች ናቸውና እነዚህ ከሰው በላይ በጣም ብዙ ሀም የሚጠይቁ ናቸውና ለእድገትም ወሳኝ ነው ከዚህ ተነስቶ በጉድጓድ ወይም በትራንሽ ግድብ ሳይሆን በትልቅ ግድብ መደረግ አለበት ብሎ ጥናቱ የራሱ ጊዜ ይጠይቃል አሁን ፋይናንሱ ከክልሉ አቅም ባጀት አቅም በላይ ነው ቅድም እንዳልኩት ቻይኒዝ ኤግዚም ባንክ ደርሷል ዛም የተለያዩ ሪቪዎች አልፎ በቅርቡ ይፈቀዳል ወደ ግንባታ እንገባለን ይሄ መሰረታዊ መፍትሄ ይሆናል እንግዲህ ፖለቲካ አማራጭ በማቅረብ ነው እኔ የሚታየኝ የጥላቻ ፖለቲካ የትም የሚያደርስ አይደለም አንዳንድ ጊዜ የኩርፊያ ፖለቲካ የሚሰራ ነገር አይደለም ግን ለማንኛውም የሚታወቁ ሰዎች ናቸው ችሎታቸው አቅማቸው የሚታወቁ ሰዎች ናቸው ውሃት ያደግ ለረጅም ጊዜ እናገር መርቶ መጥቷል አሁንም ቢሆን ይሄ መንግስት ከፍተኛ ስራ እየሰራ መሆኑ ሪኮግኒሽን ያገኘ መንግስት ነው ከዛም የሚታወቅ መንግስት ነውና ከዛ በላይ ግን መስራት አለብን ነው ድህነት የምትቆይበት የተመቻቸ ቦታ አይደለም አስቀያሚ ነው ስለዚህ መሮጥ አለብን ነው እኛ ራሳችንን የምንገፋበት ነው እንጂ እነሱ ስላሉ ላይታች የምንልበት ሁኔታ አይደለም ለማለት ነው
በተለይ ደግሞ በትግራይ ያለው የሰብአዊ መብት ይዞታን ስንገመግም እንዴት ነው የሚመለከቱት ዶክተር የመናገር የመጻፍ የመሰብሰብ ነጻነት ተረጋግጧል ወይ እንዴት ነው እዚህ ላይ እስኪ በግልጽ ይንገሩኝ
እነዚህ መብቶች በህገ መንግስቱ ተረጋግጧል ህገ መንግስቱ የተቀመጠው ነገር ተግባራዊ እንዲሆኑ የተለያዩ ሁኔታዎችን ይጠይቃል ጊዜም ይጠይቃል ሁኔታዎች መመቻቸት አለባቸው ብዙ ነገሮች አሉ ለምን ይሄን ጻፍክ ለምን ይሄን ተናገርክ እየተባለ የሚያዝ ወይም ደግሞ የሚጎተት ሰው የለም ግን አሁን የሚጻፈው ነገር በአብዛኛው የጥላቻ ፖለቲካ ነው ግን ይሄም ቢሆን ማንም ሰው የሚገድበው ሰው የለም ገደብ የለበትም ስለዚህ ተግባራዊ የሆነ ነው ማለት ይቻላል ግን ከዚህ በላይ ተግባራዊ መሆን ይችላል ሁኔታዎች መመቻቸት አለባቸው
በቅርቡ ዶክተር መራራ እንደተናገሩት ኢህአዴግ ሁለት ምርኩዝ አለው ይላሉ። ቃል በቃል ምርጫ ቦርድና ጠመንጃ ካልሆነ በተለይ ደግሞ አረናም በቅርቡም እንደገለጹት ዘንድሮ ህወሓት ኢህአዴግ ኮሮጆን ካልዘረፈ ሊያሸንፍ አይችልም ይላሉና በዚህ ላይ ያሉት አስተያየት
እኔ ይሄን አስተያየት ወደ ከተማው ገብቶ ገበያ ውስጥ ገብቶ ሰውን ይያሉፍ መጠየቅ ነው የሚሻለው። አረና እዚህ አከባቢ ተቀባይነት ካለው በምን ነው ተቀባይነት የሚኖረው? ፕሮግራም አለው? አማራጭ ሐሳብ አለው? ምንድነው ለህዝቡ ያሰራጨው አማራጭ ሐሳብ አለ? በምን ነው ሰው የሚቀበለው? ዝም ብሎ መቀበል የሚባል ነገር እኮ አይደለም። ሰዎቹ ረጃጅሞች ስለሆኑ መልካም መልካሞች ስለሆኑ ምን ስለሆኑ ነው? እና በሐሳብ ነው ሐሳቡ የታለ? ዶክተር መራራ ሐሳቡ ላይ ትንሽ ችግር አለባቸው። እና ሁሌም የራሳቸው ሐሳብ አይደለም የሚያቀርቡት። ሁሌም የኢህአዴግን የሆነ ነው። አንዳንድ ጊዜም አሉባልታ ነው። መከላከያው ህገ መንግስት ለመጠበቅ ነው የቆመው። ያ ነው ስራው። በምርጫ ውስጥ ገብቶ እያንዳንዱ አባል ራሱ የመምረጥ መብት አለው። ግን እንደ ኢንስቲትዩሽን ግን ምርጫ ውስጥ ገብቶ የሚዘበራርቅበት ሁኔታ የለም። እንደዛም አድርጎ አያውቅም። ሁለተኛ በተደጋጋሚ እኔ ዶክተር መራራን አሁን ራሱ ኢህአዴግ ከጀመረ ጀምሮ እዛ መድረክ አሉ። ፕሮፌሰር በየነም እሳቸውም ያው እዛ ፖለቲካው መድረክ አሉ። እነሱም ራሳቸው አዲስ ሀሳብ አላመጡም። ያረጀ ሀሳብ ነው የሚደጋግሙ። በቃ ኢህአዴግ መሳደብ ነው ሁሌም። አዲስ ሀሳብ የለም ሁሌም መሳደብ ነው ሁሌም መሳደብ ነው። የት አለ አዲስ ሀሳብ? የት አለ አማራጭ ሀሳብ? ሀሳብ ያምጡ፣ ሀሳብ ያምጡና ይሞክሩት። አለበዚህ ሀሳብ ከሌላቸው ግን አንድም ድምፅ አያገኙ። በጥላቻ ፖለቲካ የሚነዳ ህዝብ አይደለም።
ዶክተር አዲስ አለም ባሌማ በሚወዳደሩበት የመቀለ ምርጫ ክልል ውስጥ ከእርሶ ጋር ከአሁን በፊት አብረው በአንድ መስመር የታገሉ አሁን ደግሞ በአመለካከት ከእርሶ የተለዩ የእርሶ ጓደኛ የነበሩ ናቸው ከእርሶ ጋር የሚወዳደሩት አቶ ገብሩ አስራት አረናን ወክለው። እስኪ በእውነቱ ዶክተር ምንድን ነው የሚሰማዎት?
እኔ በጣም ነው ማዝነው። ለምንድን ነው መለያየት ያለ ነው ፖለቲካ ውስጥ በየትም መድረክ በትግል ጊዜም እያለን ጠመንጃውን ጥሎ ወይም ጠመንጃውን ይዞ ወደ ደርግ የሚሄድ ሰው ብዙ ነበር። እስከ መጨረሻ ጊዜ ምንም አንድ አመት ሁለት አመትም እስኪቀረን ድረስ እሱ ችግር አይደለም። ልዩነት ካለው ልዩነት አለው ማለት ነው። እነዚህ ሰዎች ልዩነት አለን ብለው ያው ተከራከርን፣ መጨረሻ ላይ ወጡ። ከወጡ በኋላ የራሳቸው ድርጅት አቋቁሞ በፖለቲካ ውስጥ መሳተፍ መብታቸው ነው። አሁን ችግር የሆነው ግን የመጣህበትን የነበርክበትን ድርጅት አልነበረም፣ ምንም አይነት ቁም ነገር የነበረው ድርጅት አልነበረም የሚል ድምዳሜ የሚያስጥ መጽሐፍ ግን እኔ ራሴ የሚዘገንን ነው። ራሱ መጽሐፉን ሳነበው ይዘገንነኝ ነበር። ለምን እሱ ራሱ የነበረበት ነው። አንዳንዱም ከሌላው በላይ ተዋናኝ ነኝ ብሎ ሲዘልበት የነበረ ነገር ነው። ሁለተኛ ይሄ ድርጅት እኮ ሲመሰረት ሁሉም ድርጅቶች ሲንቁት የነበረ ድርጅት ነው ህወሓት። ሁሉም ሲበተኑ ይሄ ድርጅት መላውን የትግራይ ህዝብ አንቀሳቅሶ ከሌሎች ድርጅቶችም ግንባር ፈጥሮ የመላውን የኢትዮጵያ ህዝብ አንቀሳቅሶ በአፍሪካ ውስጥ ከፍተኛ ሰራዊት የነበረውን ደርግ አንበርክኮ የጣለ ድርጅት ነው። በጣም ሪፋይንድ የሆነ ፖለቲካ የሚያውቅ ድርጅት ነው። ኢትዮጵያ ለመጀመሪያ ጊዜ የዚህን ያህል ጊዜ በሰላም ስትኖር በታሪኳ የመጀመሪያ ጊዜ ነው። አቶ ገብሩ መጽሐፍ ሲጽፉ ይሄ ድርጅት እንዳልነበረ ነው ተመልሼ ሳየው እያሉ ሳይንሱም ሳይገባቸው ነው የጻፉት። እንግዲህ ሰውየው ማስደሰት የፈለጉት ሰው ይኖራል። ማስደሰት የፈለጉት ደግሞ አሁን ያሉበት ካምፕ ነው። ያ ካምፕ የኤክስትሪሚዝም ካምፕ ነው። እሱን ማስደሰት ፈልገዋል። እሱን ማስደሰት ስለፈለገ ደግሞ ያ ሁሉ ዝባዝንክ የያዘ መጽሐፍ ተጽፏል። ምናልባት እሱ ጊዜ ስናገኝ መልስም የሚገባው አይደለም፣ ለዛም የሚበቃ መጽሐፍ አይደለም። ግን አትሊስት አንዳንድ እውነታዎች ግን ያልነበሩ ነገሮች የተካተቱበት ስለሆነ አልነበሩም ብለን ግን መንገር የሚኖርብን ይመስለኛል። እሱ እናደርጋለን። ግን መጽሐፉ እኔ ምንም አይነት ሚዛን ሊሰጠው የሚገባ መጽሐፍ አይደለም። እንግዲህ የራሳቸው ማስታወሻ ነው የሚመስለው። ግን ደግሞ እሳቸው እዛ አክተር ሆነው ሲንቀሳቀሱ ላይ መጽሐፉ ውስጥ ሌላውን ነው የሚወርሱት። እሳቸው እዛ ገብቶ ምን እንደሰሩ የሚገልጽም አይደለም። ስለዚህ መጽሐፉ ምን እንደሆነም አልገባኝም። እንግዲህ ቀስ ብለን የመጽሐፉ ምንነት እናያለን። ለማንኛውም ግን እዛ ያሰፈሩት ነገር ግን እኔ ቆይቶ የሚያፍሩበት ነው የሚመስለኝ።
ዶክተር አዲስ አለም ባሌማ እንግዲህ በቀጣይ ደግሞ ከምርጫው ጋር በተያያዘ እንገናኝ ይሆናል። ለዛሬ በጣም ነው የማመሰግኖት።
በጣም አመሰግናለሁ። እንግዲህ በተፈለግኩበት ጊዜ እገኛለሁ።
ክብራትና ክብራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን በቀጥታ የሚተላለፍላችሁ የእሁድ ምሽት ፕሮግራማችን ነው። አስተያየቶቻችሁ አይለዩን አድማጮች። በነጻው የስልክ ቁጥር 2022059942 የውስጥ መስመር 14 ምንጊዜም 24 ሰዓት ክፍት ነው፣ ነጻ ነው። እንድትልኩልን እንጋብዛለን። በኢሜይል ነው የምልከው፣ እኔ ስልክም የለኝ የምትሉም ካላችሁ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩት። መራጮች የተለያዩ የፖለቲካ ፓርቲዎችን የሚደግፉበት ምክንያት ምንድን ነው? በምሽቱ ዝግጅታችን ድምጻቸውን ይዘንላችኋል። አንድ የሙዚቃ እረፍት ግን ያስፈልጋል አድማጭ እያለኝ ነው ንጉሱ። ንጉሱ ምን ይዘሃል አድማጮቻችን? ያጅልኝ ቀጠሮ በመስፍን አበበ። እናመሰግናለን ንጉሱ። ለእኔ ነው የመረጥከው ይሆን? እናመሰግናለን። የተከበራችሁ አድማጮች የእሁድ ምሽት ዝግጅታችን ይቀጥላል። በመጪው እሁድ ግንቦት 16 በሚካሄደው የኢትዮጵያ ምርጫ ዙሪያ ያተኮሩ ዝግጅቶች ናቸው አሁንም ያሉን። ከትናንት በስቲያ አርብ በአዲስ አበባ የኢህአዴግ የወጣቶች ሊግ ባስተባበረው የኢህአዴግ የድጋፍ ሰልፍ ላይ ሄኖክ ሰማእግዜር ያገኛቸውን መራጮች አነጋግሮ ያጠናቀረውን እናስቀድም።
እሺ፣ የተሰበሰባችሁት ቲሸርት ለብሳችኋል ሁላችሁ እ ምንድን ነው የሚለው?
ኢህአዴግን ምረጡ የሚል ነው።
ይሄን ቲሸርት ከየት ነው ያገኛችሁ?
ከወረዳችን። እኛ ኢህአዴግ አባሎች ነን፣ ኢህአዴግ የምንደግፍ ሰዎች ነን። ግድ ደግሞ ቲሸርት ለመቀበል ወረዳ ሄደ ምናምን አይደለም። የራስ ምርጫና የራስ ድጋፍ ነው። ያዲግን ከምንም በላይ ስለምንወደው ስለምንደግፈው ለቲሸርቱ ብቻ ሳይሆን ያዲግ አባልምና ደጋፊም ስለሆነ ነው ወደዚህ አካባቢ ልንገኝም ቲሸርቱን ለብሰን ያዲግ አባልነታችንን ለማሳወቅ።
ማን ነው ይሄን ሰልፍ የዛሬውን የጠራው?
እኛ በወጣት ሊጎች ነው የመጣ ነው።
የኢህአዴግ የወጣት ሊግ ናችሁ አባል ናችሁ?
የወጣት ሊግ አባል በዛ ነው የመጣ ነው። የኢህአዴግ አባል እስከሆነ ድረስ የወጣት ሊግ ምንት ስለሆነና በዛ ነው የመጣ ነው።
ስለዚህ አንተ የኢህአዴግ የወጣቶች ሊግ አባል ነው ማለት ነው?
አባል።
የኢህአዴግ የወጣቶች ሊግ ምን አይነት ድርጅት ነው? መንግስታዊ ያልሆነ መንግስት በመንግስቱ ስር ያለ ነው? ምን አይነት ነው አወቃቀራችሁ?
መንግስታዊ ነው። የኢህአዴግ ወጣት ሊግ ማለት መንግስታዊ የሆነ እንትን ነው። ኢህአዴግ ወጣት ሊግ ማለት ደግሞ ለወጣቶች ስራ አጥ ለሆኑ ወጣቶች በተለይ ለነሱ የሚያተኩር እንትን ነው። ስራ ለሌለው ስራ የሚያገኝበትን እድልና እንትን የሚልበት እንትን ነው። ወጣት ሊግ ነው። ከምንም በላይ ደግሞ ወጣት ሊግ ኢህአዴግ ስርም ቢሆን ለወጣቱ ለየት ያለ አመለካከት ነው ያለው። ወጣቱን ወደ ራሱ የሚሰበስብበትና ወጣቱን ያለውን ችግር የሚፈታበት እንትን ነው። ከምንም በላይ ወጣት ሊግ ደግሞ ኢህአዴግ እንትን
ነው። አመሰግናለሁ። ደህና ውላችኋል። ዛሬ ከየት ሰፈር እንደመጣችሁ እስኪ ንገሩኝ ስሞትን በቅድሚያ።
ከሽሮ ሜዳ በላይነሽ ጎንጮ።
ከየት ነው?
ከሽሮ ሜዳ ከጉንዲሽ ታይት።
እርሶስ?
እኔ ከሽሮ ሜዳ ከጉንዲሽ ታይት ሴቶች እድገት ለሴቶች።
እርሶስ?
እኔም ከሽሮ ሜዳ ከጉንዲሽ ከሽመና ክፍል ነኝ።
እርሶስ?
እኔ አየለች ደንቻ ነው ከሽሮ ሜዳ ጉንዲሽ።
ሁላችሁም በጥቃቅንና አነስተኛ የተደራጃችሁ ናችሁ። ዛሬ እዚህ ምን እየሰራችሁ ነው ያላችሁት? ለምን መጣችሁ እዚህ?
ዛሬ እኛ በቃ ሸምናችን የእንትን ስለመከበር ሁላችሁም ውጡ ስል ነው የመጠነን።
ውጡ ተብላችሁ ነው? ስራ ላይ ነበራችሁ?
አዎ ስራ ላይ ነኝ።
በፈቃዳችን ነው። እሺ። ታዲያ እዚህ አሁን እንግዲህ ሰልፍ ወጥታችኋል እንደምንመለከተው። አላማው ምንድን ነው የዚህ ሰልፍ
አላማ? እኛ አሁን እነሱ ከታዘዘ ሁሉም እሺ ብለን እንስራለን እንቀጥላለን ብለን እኛ የመጠነን።
ለማን ነው እሺ የምትሉት? እሺ የምትሉት ለማን ነው?
ለመንግስት። እሺ ብለን እናስዛለን እንስራለን ልማቱን እንቀጥላለን
ለማለት ነው እዚህ ወጣችሁት? ለማለት ነው እዚህ ወጣችሁት?
እኛ ለስራ።
በጣም አመሰግናለሁ።
እሺ ነው።
ሰላም ናችሁ እናንተ? እስከ የት እንደመጣችሁ እስቲ ግለጹልኝ።
እግዚአብሔር ይመስገን። እኛ የመጣ ነው ከእንጦጦ ሽሮ ሜዳ አካባቢ ነው የመጣ ነው። ሙሉ ስሜ ማርቆስ ይባላል። ማርቆስ ጉጃ ይባላለሁ። በጉንድሽ ሽሮ ሜዳ በሚባለው አካባቢ ተደራጅቼ በጥቃቅና አነስተኛ ተደራጅቼ የምሰራ ሰው ነኝ።
እርሶስ?
ከሽሮ ሜዳ ነው መጣት።
እንግዲህ ጥቃቅና አነስተኛ የተደራጁ ነው?
አዎ አዎ አዎ። ለዛ እንግዲህ
ሻንተንስ?
እኔም ከሽሮ ሜዳ ነው የመጣሁት።
ስምህ ማን ልበል?
ሰማኝ ሸንቆ።
እንግዲህ ከሽሮ ሜዳ በርካታ ሰው እንግዲህ የሽሮ ሜዳ ሰልፍ ነው ማለት ነው። እንዴት ነው የመጣችሁት? በአውቶቡስ ነው? ለምንድን ነው ዛሬ እዚህ የወጣችሁት? አንተ እዚህ ኮፍያ አድርገሃል። መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል
መጪው ጊዜ ኢህአዴግን ለመምረጥ ነው።
ለምንድን ነው ከኢህአዴግ ጋር አሁንም ብሩህ ነው የሚለውን የምትደግፈው?
ብሩህ ነው ያልኩት በተደራጀ ለዚህ በቃኝ። ስለዚህ ኢህአዴግን ለመምረጥ ነው የወጣሁት።
እሺ፣ በጣም አመሰግናለሁ።
እናመሰግናለን ሄኖክ። ወጣቶች የተለያዩ የፖለቲካ ፓርቲዎችን ሲደግፉ ምክንያታቸው ምንድን ነው? ለዛሬ ትናንት ቅዳሜ ተጠርቶ በነበረው የመድረክ ህዝባዊ ስብሰባ ላይ የተገኙ የዚሁኑ ድርጅት ደጋፊዎች አነጋግሮ እስክንድር ፍሬው ተከታዩን አስተላልፎልናል።
ያነጋገርኳቸው ወጣቶች የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ለትናንት ጠርቶት የነበረው ህዝባዊ ስብሰባ ከመበተኑ በፊት በጃን ሜዳ የተገኙ ናቸው። ከነዚህ አንዷ በግል ስራ ላይ የተሰማራችው ቦንቱ በቀለ ይህንን ድርጅት ለምን እንደምትደግፍ በማብራራት ትጀምራለች።
አሁን በቅስቀሳ ወቅት ምን ሰማው ነገሮች አሉ። በክርክርም ወቅት በቴሌቪዥንም በጋዜጣ በመጽሔቶች የምናየው ነገር አለ። ከዛ መረዳት የምችለው መድረክ የሚባለው ፓርቲ በዲሞክራሲ፣ በመልካም አስተዳደር፣ በሰብአዊ መብት በመጠበቅ የሚያምን ፓርቲ ስለሚመስለኝ ነው።
አሁን ለምሳሌ ምርጫ አንድ ሳምንት ሲቀረው ነው እንግዲህ ይሄ ስብሰባ የተካሄደ ያለው እና ገዢው ፓርቲ ኢህአዴግ ከፍተኛ የኢኮኖሚ እድገት እያመጣው ስለሆነ በአገሪቱ የመመረጥ እድል ሰፊ ነው ብሎ ያስባል። እድገት አምጥቻለሁ እያለ ነው የሚቀሰቅሰው። ይሄ ለምሳሌ የመድረክን የመመረጥ እድል ያጠባዋል ብለሽ ታስቢያለሽ? ከዚህ አንጻር ምንድን ነው አንቺ የምታስቢው?
ከዛ አንጻር ማስበው ኢህአዴግ አምጥቻለሁ የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። ስቲል በጣም ሰፊ ጋፕ አለ።
ሰፊ ልዩነት አለ።
ልዩነት አለ በሀብታምና በድሀ መካከል። የአንድ ሀገር ዜጎች ሆነው በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ሕዝብም የሚረዳው ይመስለኛል። እና ይሄ መድረክ እንዳይመረጥ ያደርጋል የሚል ወይም ድምጽ እንዳያገኝ ያደርጋል የሚል እምነት የለኝም።
ስለዚህ ያልሽኛለሽ የኢኮኖሚ እድገቱ አብዛኛውን ሕዝብ ተጠቃሚ ያደረገ አይደለም?
ተጠቃሚ ያደረገ አይደለም። የተወሰነ ክፍል በጣም ሄዷል። እውነት ነው፣ የተወሰነ ክፍል በጣም ሄዷል። አብዛኛው ሕዝብ ግን እንደዛ አይደለም፣ እንደሚወራው አይደለም።
እዚህ ላይ ተቃዋሚዎችን በተመለከተ የሚነገር ነገር አለ። ስለ ገዢው ፓርቲ የሚነገረውን ያህል ተቃዋሚዎችን አንዳንድ ሰው አያምንም፣ አንድነታቸውን ህብረታቸውን ጠብቀው አይጓዙም፣ በየጊዜው ሲከፋፈሉ ይታያል እና አስተማማኝ መሰረት ላይ አልቆሙም ሲሉ የሚተቿቸው አሉ። አንቺ እንደ ተቃዋሚ ፓርቲ ደጋፊ፣ እንደ መድረክ ደጋፊ እና አስተያየቶች እንዴት ነው የምታያቸው? እንደዚህ ነገሮች ያሳስቡሻል?
ልዩነቶች ይኖራሉ። ሁሌም አይኖሩም ማለት አይቻልም፣ ይኖራሉ። ግን የሚሰሩት ለአንድ ሀገር ነው፣ ለአንድ ህዝብ እስከሆነ ድረስ። ፓርቲ ሲባል ያው የሰዎች ስብስብ ነው። ድርጅት ሲባል ሰዎች ደግሞ የተለያየ አስተሳሰብና አቋም አላቸው። ከዛ የተነሳ ሁሌም ልዩነቶች ይኖራሉ እና ይሄ ብዙ የሚያሳስብ አይመስለኝም።
መድረክ ለምሳሌ ከፌዴራሊዝም አንጻር አሁን ያለው በቋንቋን መሰረት ያደረገው ፌዴራሊዝም እንዲቀጥል ያደርጋል። ፌዴራሊዝምን በእርግጥ ይደግፋል። ሌሎችም ፖሊሲዎች አሉት። ከነዚህ ሁሉ አንቺን ለምሳሌ የሚስብሽ ወይ መድረክ እንድትደግፊ የሚያደርጉሽ የትኞቹ ናቸው? አንዳንዶች ለምሳሌ ቋንቋን መሰረት ያደረገውን ፌዴራሊዝም የማይቀበሉ አሉ።
እኔ ቋንቋን መሰረት ያደረገ ፌዴራሊዝም እቀበላለሁ በበኩሌ። ምክንያቱም ቋንቋ የአንድ ህዝብ መገለጫውም ጭምር ስለሆነ አንድን ህዝብ ከቋንቋው ለይተን ልናየው አንችልም። ይሄ ህዝብም ነው ሀገርንም ሀገር የሚያሰኛት። ስለዚህ ያንን እቀበለዋለሁ እኔ።
ሌላው አስተያየት ሰጪ ተስፋ ያበራ የመድረክ ደጋፊ ብቻ ሳይሆን አባል ጭምር ነው። እርሱም እንደዚሁ የድጋፉን ምክንያት ያብራራል።
እኔ መድረክን የሚደግፈው ያው መድረክ ህዝባችንን ይወክላል ብዬ ስለሚያምን ነው። በሀገራችን የሚታዩ ችግሮችን ይፈታል ብዬ ስለሚያምን በዲሞክራሲና በአለመግባብ ሌላ የሚፈጠሩ ችግሮችን በዲሞክራሲያዊ መልክ ሊፈታ ይችላል ብዬ ስለሚያምን ለዛ ነው የሚደግፈው።
ለምሳሌ ከገዢው ፓርቲ ኢህአዴግ ምን የተሻለ አማራጭ አቅርቧል ብለህ ታምናለህ? መድረክ
ከገዢው ፓርቲ አንድ የምናየው ነገር አንድ ዲሞክራሲ በቴዎሬቲካል በቃላት እንጂ በስራ ብዙ የምናየው ነገር የለም። ለምን ልክ ባለስልጣናት ወይም ከባለስልጣን የሚገናኙ ሰዎች ብቻ ናቸው በጥሩ ሁኔታ ካለው ኑሮም በጥሩ ሁኔታ እየኖሩ አሉት። ይሄ ደግሞ ብዙ ህዝቦች እየተጎዱ እየሞቱ በየበረሃ በየቦታ እየሞቱ መሆኑን ካለንበት ሁኔታ ምን እንረዳለን? ተጠቃሚ አልሆንም። እኛ ብዙ ባየንበት ብዙ ተጠቃሚ አይደለንም፣ በጣም ተጎጂ ሆነናል። እኔ አሁን ለምሳሌ መንግስት ሰራተኛ ነበርኩ። በስራ ቦታ እንኳን የአደግ አባሎችና ሌሎቹ እኩል አንታይም። ለምን እንደ ሁለተኛ ዜጋ ነው የምንታዩ? ይሄ ችግር በመድረክ ይፈታል ብዬ ስለሚያምን መድረክን ይደግፋሉ።
እንግዲህ ገዢው ፓርቲ ኢህአዴግ የተሻለ የኢኮኖሚ እድገት አስመዝግብ ያለው እናም ያመጣሁት የኢኮኖሚ እድገት ምርጫው እንዳሸነፍ ይረዳኛል ብሎ ያስባል። ይሄ ነገር ምናልባት ድምጽ ከማግኘት አንጻር ኢህአዴግን ይጠቅማል መድረክን ይጎዳል ብለህ ታስባለህ?
ትክክለኛ የዲሞክራሲ ምርጫ ቢኖርና ህዝቡ የራሱን ድምጽ በግድ በራሱ በፍላጎቱ የሚሰጥ ቢሆን በምንም ሁኔታ ኢህአዴግ አልፋል ብዬ አልገምትም፣ አላምንም።
ስለዚህ የኢኮኖሚ ሁኔታ ድምጽ ያሳጣንም መድረክን ድምጽ ያሳጣውን ብለ ታስባለህ? ለምሳሌ ሰሞኑን እንኳን ጠቅላይ ሚኒስትሩ በአምቦ የባቡር መስመር የመሰረት ድንጋይ አኑረዋል፣ ነቀምት ላይ የአውሮፕላን ማረፊያ ግንባታ መሰረት ድንጋይ አኑረዋል፣ የብረታ ብረት ኢንዱስትሪ መሰረት ድንጋይ አኑረዋል። እነዚህ ሁሉ እንቅስቃሴዎች ስጋት አይደሉም? እናንተን ድምጽ ከማሳጣት አንጻር ላይ ታያለህ ነው?
ይሄ ህዝቡ ያውቃል። ከዚህ በፊትም ብዙ መሰረተ ልማት የሚባሉ ብዙ ነገሮች ድንጋዮች ይቀመጡ ነበር፣ ግን አሁን ህዝቡ ልክ ብዙ በነበሩበት 24 አመት ውስጥ ያልተሰራ ስራ ዛሬ መሰረተ ድንጋይ በማድረግ ብዙ የሚሰራ ስራ ይመጣል ብዬ አላስብም። ህዝቡን ደግሞ ችግሩን በጥልቀት ያገኘና የተረዳ ነው ብዬ አስባለሁ። ምንም አዲስ ነገር ይፈጠራል ብዬ አልገምትም።
እንደ መድረክ ሁሉ የሌሎች ፓርቲዎች ደጋፊ ወጣቶች የሚሉትንም በቀጣይ ዘገባዎች ለማቅረብ እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ምርጫ ነክ ዘገባዎችን በዚሁ አጠናቀናል። አድማጮች፣ አንድ ለወጣቶች የሚሆን ዘገባ እናክልና እንሰናበታለን። አዋቂ ሴቶችና ልጃገረዶች ከወንዶች ይበልጥ ለኤችአይቪ እየተጋለጡ መሆኑን የዩናይትድ ስቴትስ የፕሬዝደንታዊ ወይም መንግስታዊ የጸረ ኤችአይቪ መርጃ መርሃ ግብር ፔፕፋር ዋና ስራ አስኪያጅ አስገንዝበዋል። በየአመቱ የሚበዙት በአፍሪካ ሀገሮች የሆኑ 7000 ልጃገረዶች በኤድስ በሽታ አምጪ ቫይረስ የሚያዙ መሆኑን የፔፕፋር ዋና ስራ አስኪያጅ ዶክተር ዴብራ በርክስ አስገንዝበዋል። አጠር ያለ ዘገባ እናካፍላችሁ።
ሴቶችና ቤተሰብ እንዲህ አጠናቅረዋለች።
ኤች አይ ቪ ኤድስ በወረርሽኝነት ከታወጀ ዘንድሮ 34 ዓመታት ሆነዋል። ታዲያ በቅርቦቹ ዓመታት ህሙማንን በሕክምና በመድረስና ቫይረሱን በመከላከል ረገድ ትልቅ እርምጃ ቢመዘገብም አሁንም ቢሆን ወጣት ልጆች ለቫይረሱ ተጋላጭ መሆናቸው ልብ ሊባል ይገባል። የዓለም ህዝብ ብዛት እያደገ በመሆኑም በአሁኑ ጊዜ ያሉት ወጣቶች ቁጥር ያኔ ወረርሽኙ በጀመረበት ወቅት ከነበረው በጣም ይገዝፋል። ይህ ደግሞ ከየትኛውም የዓለም አካባቢ ይበልጥ አፍሪካ ውስጥ በግልጽ የሚስተዋል ነው። የፔፕፋር ዋና ስራ አስኪያጅ አምባሳደር በርክስ አዋቂ ሴቶችንና ልጃገረዶችን በቫይረሱ እንዳይጠቁ ለመከላከልና የወረርሽኙን አካሄድ ለመቀየር የተያዙ ጥረቶችን በመምራት ረገድ እያገዙ ናቸው።
People have known for a while that women and girls, particularly young women's incidence of disease and prevalence of disease,
ለበሽታው የሚጋለጡት አዋቂ ሴቶችና ልጃገረዶችን በተለይም ደግሞ የወጣት ሴቶች ቁጥር እኩዮቻቸው ከሆኑ ወንዶች ጋር ሲነጻጸር በጣም እንደሚበልጥ ካሁን ቀደምም የሚታወቅ ነገር ነው። በጣም ታዳጊ በሆኑበት እድሜ ምናልባትም በ14ና 15 ዓመታቸው ጀምሮ እስከ 20ዎቹ የመጀመሪያ ዓመታት ድረስ ከወንዶቹ እኩዮቻቸው እጥፍ በሆነ መጠን እያሻቀበ ይሄዳል።
አዋቂ ሴቶቹም ይሁኑ ልጃገረዶቹ ከማን ጋር በወሲብ ጓደኝነት ተገናኝተው እንደነበረ በመከታተል ቫይረሱ ከየት እንዳገኛቸው ለማወቅ ይቻላል ብለዋል አምባሳደር በርክስ።
The young girls and young women are not being infected from their age match cohort. When you see that kind of disparity,
ወጣት ሴቶች ለቫይረሱ የሚጋለጡበት በእድሜ እኩዮቻቸው ከሆኑ ወንዶች እንዳልሆነ ነው የሚታየው። እኩዮቻቸው ካልሆኑ ወንዶች ሊሆን ይችላል ማለት ነው። ይኸው ሴቶች ልጆች በእድሜ ከሚበልጧቸው ወንዶች ጋር ወሲባዊ ግንኙነት የመፈጸማቸው ጉዳይ ባለፉት ዓመታት የውይይት ርዕስ ሆኖ ቆይቷል። ታላላቆቻቸው ሲባል ደግሞ በአምስት ወይም በአስር ዓመታት የሚበልጧቸው ናቸው።
ታዲያ ልጃገረዶች በእድሜ ከሚበልጧቸው ወንዶች ጋር የሚወጡት ምክንያቱ ምንድን ነው? ይህን የጤና ባለስልጣናት በሚገባ ተከታትለው ሊረዱት ይገባል ይላሉ የፔፕፋሯ ዋና ስራ አስኪያጅ። ቀደም ባሉት ወረርሽኙ በገነነባቸው ዓመታት ወጣት ሴቶች ሀብታም ከሆኑ በእድሜ የሚበልጧቸው ወንዶች ጋር እንደሚወጡ ታወቀ ነው። ዶክተር በርክስ ጉዳዩ ይበልጡን የተወሳሰበ ነው የሚሉት
we haven't sat down with young women at 10 and 14 and then again at 15 16 and 17 and really
ወጣቶቹን ሴቶች ገና ከ10 እስከ 14 የእድሜ ክልል ውስጥ ሳሉ እንደገና ደግሞ በ15 በ16ና በ17 አመታቸው እያነጋገርን በተለያዩ ማህበረሰቦች ውስጥ ሴቶቹ ልጆች ስለሚወስዷቸው ውሳኔዎች በደንብ ምንጥር አድርገናል ተረዳነው። እኔ እንደማምነው በተለያዩ ማህበረሰቦች ምናልባትም ጎን ለጎን ባሉ ማህበረሰቦችም ሊሆን ይችላል ሁኔታው የተለያየ ሊሆን ይችላል።
በአሁኑ ጊዜ የሚሰበሰቡት መረጃዎች ታዲያ ለወጣት ሴቶችና ታዳጊ ልጃገረዶች የሚሆኑ መርሃ ግብሮችን ለመቅረጽ እንደሚውሉ የፔፕፋሯ ዋና ስራ አስኪያጅ አስረድተዋል። Dreams በሚል የእንግሊዝኛ አጽሮት ስም የሚጠራውና ባለፈው ታህሳስ ወር ይፋ የተደረገው መርሃ ግብር ገና ጅምር ላይ ነው። Dreams Determined, Resilient, Empowered, AIDS-Free, Mentored, and Safe የሚል ነው አጽሮቱ። ይህ የተወሰነው መርሃ ግብር ፔፕፋር እና የቢል ኤንድ ሜሊንዳ ጌትስ በጎ አድራጎት ድርጅት እንዲሁም የናይኪ በጎ አድራጎት ድርጅት በጋራ ያቋቋሙት የመንግስትና የግል አጋርነት ነው። ከሰሃራ በታች ባሉ 10 የአፍሪካ ሀገሮች ለመስራት እየተንቀሳቀሰ ይገኛል። ክብራትና ክብራን አድማጮች ለዛሬ እሁድ ያሰናዳናቸው ዝግጅቶች በዚህ ይጠናቀቃሉ። በስቱዲዮ ፕሮግራሙን እየመራ አብሮን ያመሸው ንጉሱ ታምሬ ነው። ነገ ሰኞ ምሽት ቀደም በሚለው ዝግጅታችን በአንድ ሰዓት ከዛ በኋላ ደግሞ በሶስት ሰዓት እንገናኛለን። በመደበኛው ያስተናግድኳችሁ ቆንጅት ታዬ ነኝ። በደህና አደሩ።
This program has come to you from the